የአሜሪካ ድምፅ ራዲዮ ጣቢያ ነው።
ውሃ ጨምሮ ከሄደ 40 ሙሉ በሙሉ የሚጠፋ ቀበሌ ነው የሚሆነው። 36,092 ከፍተኛ ጉዳት ላይ ናቸው። 34,214 ደግሞ አሁንም በጣም ሪስክ ላይ ናቸው ማለት ነው። የመጣው ጉዳት ከፍተኛ ነው የሚያውቀው። እንዲህ በጣም ከባድ ፈተና ውስጥ ነው የገባሁት። እንደሆነም ማስተዳደርም አልቻልኩም።
በደቡብ ክልል የደቡብ ኦሞ ዞን ዳሰነች ወረዳ አስተዳዳሪ አቶ ቀብራራው ተክሉን ነው የሰማችሁት። ዝርዝሩን ይዘናል። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። ዩናይትድ ስቴትስ ቁጥሩ ወደ 1,000,000 የሚጠጋ የጃንሰን ኤንድ ጃንሰን የኮቪድ-19 ክትባት ለኢትዮጵያ ለገሰች። የዚህም ዝርዝር ደርሶናል። በትንታኔው መጽሔት ክፍለ ጊዜ ይቀርባል። ሐሙስ መስከረም 13 2014 ዓ.ም። ጤና አስጥልን፣ እንደምናመሻችሁ ክቡራትና ክቡራት አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንም በሳተላይት ለምትከታተሉ አድማጭ ተመልካቾቻችን አዲሱን የራዲዮ በቴሌቪዥን ስርጭታችንን በቴሌቪዥን በማኅበራዊ ገጽና በኢትዮ ሳት መከታተል እንደሚችሉ ከወዲሁ እናስታውቅ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን መዋክና ከዌብና ማኅበራዊ ገጾቻችን አሰናጇ አበባየሁ ገበያው ጋር ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው ዝግጅቶችን ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዩናይትድ ስቴትስ ለኢትዮጵያ ወደ 1,000,000 የሚጠጋ የጆንሰን ኤን ጆንሰን የኮቪድ-19 ክትባት መለገሷ ተገለጸ። ዩናይትድ ስቴትስ በአንድ ጊዜ የሚሰጥ የሆነው የጆንሰን ኤን ጆንሰን 453,600 ክትባቶችን በዛሬው ዕለት ያበረከተች ሲሆን ተጨማሪ 504,000 ክትባቶች ደግሞ ዛሬውኑ አዲስ አበባ እንደሚገቡ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አስታውቋል። ክትባቶቹን በዛሬው ዕለት የአሜሪካ አምባሳደር ጊታ ፓሲ በአዲስ አበባ ጃን ሜዳ የጤና ማዕከል በተከናወነ ስነ ስርዓት ለኢትዮጵያ የጤና ጥበቃ ሚኒስትር ደኤታ ሳህሬላ አብዱላሂ አስረክበዋል። የባይደን ሃሪስ አስተዳደር በዓለም ዙሪያ ኮቪድ-19ን ለመዋጋት የሚያደርገው ጥረት አካል የሆነው ይህ የክትባት ድጋፍ የገባው ለክትባቱ በፍትሐዊነት መዳረስ በሚሰራው በኮቫክስ አማካይነት መሆኑን መግለጫው ጠቅሷል። በአገር አቀፍ ደረጃ የሚደረገውን የክትባቶቹን ክፍፍል ጉዳይ የኢትዮጵያ የመድኃኒት አቅርቦት ኤጀንሲ በኃላፊነት እንደሚያስፈጽመው መግለጫው አውስቷል። አምባሳደር ፓሲ ባደረጉት ንግግር ዩናይትድ ስቴትስ የኢትዮጵያ ሕዝብ ጤና እንዲሻሻል ያላት ቁርጠኝነት ያኮራኛል ብለዋል። ዛሬ ከተሰጠውና በመቀጠልም ከሚገባው የክትባት አቅርቦት ጋር በጠቅላላው 2.5 ሚሊዮን ክትባቶች መለገሳችን ሀገሬ ከኢትዮጵያ ሕዝብ ጋር ያላትን ልዩ ግንኙነት የሚያሰምር ነው ብለዋል። ዩናይትድ ስቴትስ የኮቪድ-19 ዓለም አቀፍ ወረርሽኝ ከተቀሰቀሰበት ጊዜ ወዲህ ኢትዮጵያ የምታደርገውን ጸረ ኮቪድ ምላሽ ለመደገፍ ከ200 ሚሊዮን ዶላር በላይ አስተዋጽኦ ማድረጓን የኤምባሲው መግለጫ ጨምሮ አመልክቷል። ከኢትዮጵያ የጤና ሚኒስቴር ፌስቡክ ገጽ ባገኘነው ዕለታዊ መረጃ መሰረት እስከ ትናንት መስከረም 12 በሀገሪቱ ዙሪያ ክትባቱን ያገኙ ሰዎች ቁጥር 2,624,638 መድረሱን ያመለክታል። የሚኒስቴር መስሪያ ቤቱ ባለስልጣናትና በአጠቃላይም የጤና ጥበቃ አዋቂዎች የክትባት ማዳረስ ሂደቱ እየቀጠለ በሚገኝበት በዚህ ወቅት ህብረተሰቡ በሽታውን የሚያስከትለውን ኮሮና ቫይረስ ለመከላከል አስፈላጊ የሆኑትን መንገዶች ሁሉ ያለመዘናጋት ተግባራዊ እንዲያደርግ ማሳሰባቸውን ቀጥለዋል። የምዕራብ አፍሪካ ሀገሮች የምጣኔ ሀብት ትስስር የሆነው የኢኮዋስ ሊቀመንበር የጋናው ፕሬዚደንት ዓለም አቀፉ ማህበረሰብ ዲሞክራሲን፣ ህገ መንግስታዊ መርህንና ሰብአዊ መብትን እንዲያከብር ጥሪ አሰምተዋል። ጀምስ በቲ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
76ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትላንት ሮብ ተገኝተው ንግግር ያደረጉት የጋናው ፕሬዝዳንት ናና አዶ ዳንኩዋ አኩፎአዶ ባለፉት 2 አመታት ዲሞክራሲያዊ አስተዳደር አላቸው የሚባሉት የሰለጠኑት ሀገራትን ጨምሮ ዓለም ዲሞክራሲ ላይ ጥሰትን አስተናግዳለች ብለዋል። ፕሬዝዳንት አኩፎአዶ በጊኒና በማሊ የተካሄዱት መፈንቅለ መንግስቶች በምዕራብ አፍሪካ ዲሞክራሲያዊ አስተዳደርን አዋርደውታል ያሉ ሲሆን፣ ነገር ግን የምዕራብ አፍሪካ ሀገራት የምጣኔ ሀብት ትስስር የሆነው ኤኳስ አሁንም ቢሆን በቀጠናው ዲሞክራሲያዊ አስተዳደር እንዲሰፍን ያለማሰለስ እየሰራ ነው ብለዋል። ባለፈው ሳምንትም የምዕራብ አፍሪካ የምጣኔ ሀብት ትስስር ኤኳስ ጊኒን ከቀጠናው ህብረት ያገደ ሲሆን፣ ሀገሪቷን የሚመራው ጁንታና የጁንታው ቤተሰቦች ላይ የሀብትና የጉዞ እገዳ ያወጣ ሲሆን፣ በስድስት ወር ጊዜ ውስጥም ፕሬዝዳንታዊና የህግ አውጪዎች ምርጫ እንዲያደርግም የቀነ ገደብ ጥሏል። በተመሳሳይ የማሊ የሽግግር መንግስትም እስከ መጪው የጎርጎሮሳውያኑ የካቲት 22 2022 ድረስ ሀገሪቱን ወደ ዲሞክራሲያዊ አገዛዝ እንዲያመጣ ሲል አቋሙንም ደግሟል። ፕሬዝዳንት አኩፎአዶ ኤኮዋስ በማሊ የሽግግር መንግስቱ ቀነ ገደብ እንዲራዘም አይደራደርም ሲሉም አስታውቋል። በተጨማሪም ፕሬዝዳንቱ ቁልፍ የሆኑ ህብረ ብሔራዊና እንደ ተባበሩት መንግስታትና ቡድን 20 ያሉ ዓለም አቀፍ የገንዘብ ተቋማት ወደፊት ለሚከሰቱ ወረርሽኞች ዝግጅት እንዲያደርጉና አካታች በሆነ መንገድም እንዲንቀሳቀሱ ጥሪ አድርገዋል። በተያያዘ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ፣ የቻዱ ፕሬዝዳንት መሐመድ እድሪስ ዴቢና የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደርጋሉ። እስካሁን ድረስም ባለው ስብሰባ የኮቪድ-19 ክትባት ተደራሽነት ትልቅ የመወያያ ርዕስ ሆኖ የሰነበተ ሲሆን፣ በዛሬው ዕለት ንግግር የሚያደርጉት አብዛኞቹ አፍሪካውያን መሪዎችም ርዕሱን ያነሱታል ተብሎ ይጠበቃል።
ዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች ስንሻገር የኮቪድ-19 ወረርሽኝ እንዲያከትም የሚደረገውን ጥረት ያጠናክረዋል በተባለ እርምጃ ክትባቶቹ ለጨቅላ ሕፃናትም ጭምር እንደሚሰሩ ፋይዘር ኩባንያ አስታወቀ። ካሮል ፒርሰን ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
አሜሪካዊው ፋይዘር እና የጀርመን ሸሪኩ ባዮ ኢንቴክ ቀደም ሲል አውጥተውት የነበረ ክትባት እድሜያቸው 12 ዓመት ለደረሰ ሕፃናት ሁሉ እንደሚሰራ አሳውቆ የነበረ ቢሆንም አሁን ግን 5 ዓመት የሞላቸው ሕፃናትም ሊከተቡ እንደሚችሉና ውጤታማ መሆኑንም ጥናቶች ማረጋገጣቸውን ፋይዘር አሳውቋል። ዜናውን ያወጁት የሕፃናት ሐኪሙ የፋይዘር የበላይ ምክትል ፕሬዝዳንት ዶክተር ቢል ግሩበር ናቸው።
የፋይዘር ባዮ ኢንቴክ ክትባት ኤምአርኤንኤ እድሜያቸው ከአምስት ዓመት እስከ 11 ዓመት የሚሆን ሕፃናትን የሰውነት የመከላከል አቅም እንደሚያጠናክርና ደህንነቱም የተጠበቀ መሆኑን የሚያሳየውን ውጤት የመጀመሪያ ደረጃ ለምግብና መድኃኒት አስተዳደሩ እንደምናስገባ በደስታ አሳውቃለሁ።
ፋይዘር ለጨቅላዎቹ ሕፃናት በሙከራ ወቅት የሰጠው ለአዋቂዎችና ከፍ ላሉት ልጆች የሚሰጠውን መጠን 1/3 ሲሆን፣ ኩባንያው የመጀመሪያ መረጃዎችን ለተላላፊ በሽታዎች ባለሙያዎች ያጋራ ሲሆን፣ ለሕፃናቱ የሚሰጠው የክትባት መጠን አነስተኛ ቢሆንም ከቫይረሱ ለመከላከል ግን አጥጋቢ ውጤት ማሳየቱን ባለሙያዎቹ ተናግረዋል። ክትባቱ ለሕፃናቱም የሚሰጠው በሁለት ዙር መሆኑንና እያሻቀበ የመጣውን የሕፃናት ለዴልታ የኮሮና ቫይረስ ዝርያ የመጋለጥ ቁጥር በመከላከልና በተለይ በየሆስፒታሉ እየታየ ያለውን የሕፃናት የኮቪድ ታማሚዎች ከፍተኛ ቁጥር በመቀነስ ጠንካራ ውጤት መታየቱን ዶክተር ግሩባር አክለው አመልክተዋል።
በሌላ የኮቪድ-19 ዜና ክትባት የተከተቡ እርጉዝ ሴቶች ከክትባቱ የሚያገኙትን የተፈጥሮ መከላከያ ወደ ጽንሳቸው ማስተላለፍ የሚችሉ መሆኑን አንድ አዲስ ጥናት አመልክቷል። ከመወለዳቸው በፊት የፋይዘር ወይም የሞደርና የኮቪድ ክትባት የተከተቡ 36 ሴቶች የወለዷቸው ሕፃናት በሙሉ የኮቪድ መከላከያው ያላቸው ሆነው መገኘታቸውን ነው ይህ ጥናት ያሳየው። በአሜሪካ የስነ ተዋልዶና የማህፀን እንዲሁም የእናትና ጽንስ ሕክምና መጽሔት ላይ የወጣው ጥናት ነው ይህንን ያመለከተው። የኒውዮርክ ዩኒቨርሲቲ ግሮስማን የሕክምና ትምህርት ቤት ተመራማሪዎች ጥናቱን ማካሄዳቸውንም ሪፖርቱ ጨምሮ ጠቅሷል። በሌላ ጤና ነክ ዜና አፍሪካ ውስጥ በመድኃኒት የማይበገር የወባ በሽታ አይነት እንዳለ ሳይንቲስቶች ዩጋንዳ ውስጥ ማስረጃ እንዳገኙ አንድ ጥናት አመለከተ። መድኃኒት የማይበግረው የወባ አይነት እንዳይስፋፋ መላክ አልተፈለገ በስተቀር በዋናነት ለሕክምና የሚውለውን መድኃኒት ከጥቅም ውጪ ያደርገዋል የሚል ስጋት ቀስቅሷል። እንደ አውሮፓውያን አቆጣጠር በ2019 ዩጋንዳ ውስጥ ለጥናቱ ምርመራ ከተደረገባቸው የህሙማን የደም ናሙናዎች ውስጥ 20 ከመቶ ላይ የዘረመል ለውጥ መታየቱ ነው የተገለጸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሆቴል ሩዋንዳ በተባለው ዝነኛ ፊልም ታሪካቸው የተወሳላቸው ሩዋንዳዊው ፖል ሩሳስ ቢጋና ላይ የሩዋንዳ ከፍተኛ ፍርድ ቤት የ25 ዓመት እስራት መወሰኑን ራይትስ ግሩፕ የተሰኘው ለሰብአዊ መብት ተከራካሪ ድርጅት አውግዞታል። ማሊ ውስጥ ወደ 3000 የሚሆኑ ሀገራቸው ከፈረንሳይ ቅኝ ግዛት ነጻ በወጣችበት በትናንቱ መታሰቢያ ቀን በዋና ከተማዋ ባማኮ ሰልፍ አካሂደዋል። ተቃዋሚዎች የወታደራዊ መንግስቱ መሪ የሆኑት የማሊ የሽግግር ፕሬዚደንት ኮሎኔል አሲማ ጎይታን በመደገፍ የውጭ ተጽዕኖ ሲሉ የጠሩትን ምዕራባውያን ማሊ ከሩሲያው የደህንነት ተቋም ጋር ውል እንዳትፈርም የሚያደርጉትን ጫና እንዲያቆሙ ጠይቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ መስከረም 13 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ምስልና ድምፅ አቀናባሪያችን ኤልያስ አስማረ፣ የቀጥታ ስርጭት ምስልና ድምፅ ቅንብር ተቆጣጣሪ ዚነብ አብዱራህማን ናቸው። በዓለም ዜናዎች የጀመረው መደበኛው ዝግጅታችን ታዲያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳትና በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ በደቡብ ክልል ደቡብ ኦሞ ዞን በዳሰነች ወረዳ የኦሞ ወንዝ ሞልቶ ከ62000 በላይ ነዋሪዎች መፈናቀላቸውና ለችግር መጋለጣቸውን የአካባቢው ባለሥልጣናት ይፋ አደረጉ። የደቡብ ኦሞ ዞን አስተዳደር በበኩሉ በየዓመቱ ይከሰታል ያለውን ይህን የኦሞ ወንዝ መጥለቅለቅ አደጋ በዘላቂነት ለማስቀረት የክልልና የፌዴራል መንግስት በጥናት ላይ የተመሠረተ እርምጃ እንዲወስዱ ሲል አሳስቧል። የሐዋሳው ዘጋቢያችን ዮናስ ዘብዲዮስ ተከታትሎታል።
ካለፈው ቅዳሜ ጀምሮ እየሞላ የመጣው የኦሞ ወንዝ መኖሪያ ቤታቸውን በጎርፍ እንደሞላባቸው አቶ ላኬ የተባሉ የወረዳው ነዋሪ ለአሜሪካ ድምፅ ተናግሯል። አቶ ላኬ ከመኖሪያ ቀያቸው ተፈናቅለው በወረዳው ማዕከላዊ ከተማ ኦሞራቴ ተጠልለው እንደሚገኙም ተናግሯል።
ተቋምም የግል ቤቶች ናሞችን በሙሉ ውጧል። ያው ኮሮኖ የሚልቱ ያው ቤቶች ገና እስካሁን የተወሰኑ ተቋማቶች ያው ውሃው ከባቸዋል። ሌሎች ደግሞ ውሃ ውስጥ ያሉም አሉ። አንዳንድ ቤቶች ደግሞ ያው ጉብታ ያሉት ቦታው ቤቶች እስካሁን ያው ውሃው አልገባባቸውም።
የተረጋጋ ኑሮ መኖር እንደተሳናቸውና ከእንስሳት እርባታ ጎን ለጎን የሚያመርቷቸው ሰብሎችም በጎርፍ እንደወደመባቸው የወረዳው አርብቶ አደሮች በምሬት ገልጧል። የአደጋው ሰለባ የሚሆኑትም ለከብቶቻቸው የሚሆን መኖና ውሃ የሚያገኙት ከኦሞ ወንዝ ዳርቻ በመሆኑ ከወንዙ መለየት እንደማይችሉ ነገር ግን በየዓመቱ ተጎጂ መሆናቸውን ይናገራሉ። የዞኑና የወረዳው የመንግስት አካላት የምንወጣበትን መንገድ ከማመቻቸት ውጪ እየተደረገልን ድጋፍ የለም ሲሉም ተናግሯል።
ድጋፍ በቀይዛኔ በቀያችንም መንገዷም ተገደቡልን ስራት በታቀረቡ በቀኝ አሁን ብራዚል ክፍያ ነው ያለኝ ከአካላዊ ተለያዩ መካንፋን ሲኔ ወጣት ምናምን ሆን ልጆችን ሚስል ልጆችና እየወጣት እንጂ ከነዚህ ወረዳ ስንፈጠራ ነው የለም። በምናውቀው ሰውም እንዲሁ በዛም
በርካታ ትምህርት ቤቶችም በጎርፍ በመወሰዳቸው በጅምር ላይ የነበረው የመማር ማስተማር ስራም መቋረጡን የወረዳው የትምህርት ጽህፈት ቤት አስታውቋል። በጽህፈት ቤቱ ባለሙያ የሆኑት አቶ ስማቸው መስፍን ይህንን አረጋግጧል።
ክረምቶች ላይ ትምህርት ይጀምራሉ ብለን የመዘገብናቸው ተማሪዎች ወንድ 474 ሴት 370 በድምሩ 844 መደበኛ ተማሪዎች ብቻ ከአንደኛ እስከ ስድስተኛ ክፍል ይማራሉ ብለው ተመዘገቡ። እነሱ ሙሉ በሙሉ ያው ትምህርታቸውን አቋርጠዋል። በእነዚህም 6 የትምህርት ተቋማት ላይ ነው ጉዳት የደረሰው።
የወረዳው አስተዳዳሪ አቶ ቀብራራው ተክሉ በበኩላቸው በወርዳው ከሚገኙ 40 ቀበሌያት ውስጥ 32ቱ በጎርፍ መጥለቅለቃቸውና በግብርና ስራም ላይ ከፍተኛ ጉዳት ማድረሱን ተናግሯል።
ውሃው ጨምሮ ከሄደ 40 ሙሉ በሙሉ የሚጠፋ ቀበሌ ነው ማለት ነው። 36,092 ከፍተኛ ጉዳት ላይ ናቸው። 34,214 ደግሞ አሁንም በጣም ሪስክ ላይ ናቸው ማለት ነው። የመጣው ጉዳት ከፍተኛ ነው የሚያውቀው። እንዲህ በጣም ከባድ ፈተና ውስጥ ነው የገባሁት። እንደሆነም ማስተዳደርም አልቻልኩም።
ጉዳቱ በቅድመ ጥንቃቄና ዝግጁነት ጉድለት የተፈጠረ መሆኑንም ገልጧል።
እስካሁን ድረስ በጉዳት ላይ እንግዲህ በአጠቃላይ የሰብል የመስኖ ፕላስ ደግሞ የሞሸሹ አለ ወደ 231 ሄክታር ነው ኦልሬዲ ውሃ የተሸፈነው፣ ኦልሬዲ ሰብል የጠፋው። ሌላ ደግሞ ከ1700 በላይ ሄክታር የቀጣይ እንዘረበታለን ብለን ያረስናቸው መሬት ላይ እንደዚህ ሙሉ በሙሉ በውሃ ተይዞብናል። ሌላ ምናልባት የተፈጥሮ ችግኝ ተከላ አካሂደን ነበረ። በኛ ወረዳ ከ8000 በላይ ችግኞች አጠቃላይ ውሃ በውሃ ተወስደው በውሃ ውስጥ ናቸው አሉ። ሌላ የትምህርት ቤት ተቋማቶች አሉ። ወደ 2 ትምህርት ቤት በውሃ ሙሉ በሙሉ ተወስዷል። የሰው ጤና ኬላ 2፣ የእንስሳት ጤና ኬላ 2፣ የመስኖ መሰረተ ልማት ወደ 7 መስኖ መሰረተ ልማቶች አሉ። ሌላ ጤና ጣቢያ 1 ጤና ጣቢያ ሙሉ በሙሉ በውሃ ውስጥ
ወረዳው ኢትዮጵያን ከኬንያ ጋር በቱርካና ድንበር የሚያዋስን በመሆኑ ከዚህ ጋር በተያያዘ የጸጥታ ችግር እንዳይፈጠርም ዝግጅት መደረጉን ተናግሯል። በየዓመቱ ጊዜውን ጠብቆ የሚመጣው የጎርፍ አደጋ የወረዳውን አርብቶ አደሮች ማጎሳቆሉንም ገልጧል። የደቡብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መላኩ ለማ ጎርፉ የተከሰተው የጊቤ 3 የኃይል ማመንጫ ግድብ ፕሮጀክት ውሃ ሞልቶ በመለቀቁና የተለቀቀው ከፍተኛ መጠን ያለው ውሃ ወደ ኦሞ ወንዝ በመግባቱ ነው ሲሉ ገልጧል። ባለፈው ዓመትም በተመሳሳይ ሁኔታ በሺዎች የሚቆጠሩ ዜጎች መፈናቀላቸውና የክልሉና የፌዴራል መንግስት ርብርብ በማድረግ የሰው ህይወት ማትረፍ መቻላቸውም ገልጧል። አቶ መላኩ ካለፈው ዓመት ትምህርት በመውሰድ ችግሩን መፍታት አልተቻለም ሲሉ አለ ያሉትንም የጥንቃቄ ጉድለት አስረድተዋል። የዞኑ መንግስት ግብረ ኃይል አቋቁሞ ገንዘብ በመመደብ ድጋፍ ለማድረግ እንቅስቃሴ በማድረግ ላይ ነው ሲሉም ተናግሯል።
የዕለት ቀለብ ለማድረስ በአሁኑ ሰዓት ከክልሉ አደጋና ስጋት መከላከል ጋር በመነጋገር ወደ 2 ተሳቢ ዳታ እህሎች እየመጡ የዞኑ መንግስት 1 ሚሊዮን ብር መድቦ በአካባቢ ላይ አሁንም ቅድሚያ የመውሳትን ስራዎችን እየተሰራ ያለበት ሁኔታዎች ናቸው ያሉት። የጤና ችግር እንዳይከሰት የጤና መምሪያም በተመሳሳይ አጠቃላይ ተሽከርካሪም ባለሙያም ታች ያወረድንበት ነው ሁኔታ ነው ያለው። ሌላ ወባ፣ ውሃ ወለድ በሽታዎችም እንዳይከሰቱ በተቀናጀ መልኩ እየተሰራ ያለበት ሁኔታ ነው ያለው።
በየአመቱ ዜጎች የተጎሳቆሉ መኖር ስለሌለባቸው በጥናት ላይ የተመረኮዘ መፍትሄ ያሻል ብሏል አቶ መላኩ።
ቀጣይነት ባለው መንገድ እነኚህ ሰዎች ሌላ ቦታ አስፍሮ ማኖር የሚያስችል ጥናት ያስፈልጋል። ከዚህ አኳያ ጊቤ 3ም የኦሞ ተፋሰስን ሊያስተዳድር የሚችል የውሃ ሚኒስቴር አካባቢም በጥናት የተደገፈ መፍትሄ ካልተቀመጠ በየአመቱ ይህን ችግር ነው እያቀረብን በየአመቱ ሰዎች ይወጣሉ፣ ውሃ ሲደርቅ ተመልሰው ይገባሉ። የግድ የመኖሪያ መኖር የሚችሉት እዛ አካባቢ ላይ ስለሆነ መኖ የሚያገኙት እዛ አካባቢ ስለሆነ እነኚህ ማህበረሰቦች በዘላቂ በሆነ መንገድ ሊቋቋሙ ይገባል የሚል እምነት አለን።
በሁለት ግለሰቦች ላይ ከደረሰው መጠነኛ አካል ጉዳት በስተቀር በጎርፍ አደጋ ከቤት ንብረታቸው ከመፈናቀል ውጪ በሰውና በእንስሳት ላይ የደረሰ የህይወት መጥፋት አደጋ አለመኖርም ተገልጧል። ባለፈው ዓመትም ተመሳሳይ አደጋ ደርሶ በሺዎች የሚቆጠሩ ዜጎች መፈናቀላቸው አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ንፋስ መውጫና ጋይሳ በተባሉ ከተሞች በቆዩባቸው ቀናት ቤት ለቤት እየዞሩ ንጹሐንን ገድለዋል ሲሉ ለአሜሪካ ድምፅ የተናገሩ ተጎጂዎች ታጣቂዎቹ የንብረት ዘረፋና ውድመትም ፈጽመዋል ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምፅ በሰጡት ቃል በዞናችን ጥቃት የፈጸመው በአንድ ቡድን ስም የሚጠራ ታጣቂ አይደለም ይላሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ወደ ከተሞቹ ተጉዛና ተጎጂዎቹን አነጋግራ ተከታዩን አጠናቅራለች።
ልጅ ከባሏ ሁለት ሶስት ልጅ አፍሰው ሞቱ።
በደቡብ ጎንደር ዞን ላይ ጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባለዋ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ።
አሴ 5 ቀን ተፈጠረው ግርግር ነፍሳችን እናድናለን ብሎ ሸሽተው እናት አባቶቻቸው እየተደው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጅ አባት፣ የልጅ እህት ልጅ፣ የኔ አማች ያውስተ ሚስቱ ማለት ነው። አራት ሰው ነው የሞተ። አንድ ቤት ውስጥ ውጭ ነው ስራዬ ብለው ተደበቁበት ነው እንጀራ እየበሉ። ሰዓት አለፈ፣ ጦሩ አልፏል። ሰዓት አለፈ እንግዲህ ደህና ነው ብለው ወጥተው እየበሉ ነው የገድሏቸው ስራዬ ብለው ሆዶ። ያ ህፃን በደም ጭምልቅልቅ ብሎ ነው የተገኘ። ህፃኑ 2 ዓመት ተኩል አሱ ታቀፈው ቁጭ ብላ አላያቸዋት። 2 ዓመት ተኩል ነው።
በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ 200 የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ።
እንዳነድ ይገሏቸዋል ተባል። ጀባትን እየሰማ ሰው አስቀረን እንዲህ ተኩሱ።
እና ስንት ቀን ነው እዚህ ሳይቀበሩ ቆዩ?
አንድ ቀን ያደሩትማ። አንድ ቀን አደሩ። እኛ አልቀበርንም፣ እነሱ ቀበሯቸው። እንደቀበሩ ስልክ ደወሉ። በነገታው ሆድደን አራቱ ነና ተሸሽገን እንደንተን ሄደን አልቀሰን ተንከባለን መጣ። በቃ ልጅ ነው ወዲያው አንጠልጥለን ይዘን መጣ አለ። ዛሬ ልብስ አለብስም እያለ እያወለቀ ይጣል። ልብሱን ውልቅጣል፣ ጫማውን ውልቅጣል። ስናለቅስ መሆናችሁን የምታልቁ አታለቅሱብኝ ይለን። አታለቅሱብኝ፣ ዝም በሉ ዝም በሉ በቃ።
ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል።
እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድን ነው የት ልትሄዱ ነው ጥላችሁን ስንላቸው ራስ ልበላሉ እያለ በሙሉ እየወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው የዚህ እዝ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ ኧረ ውጡ ውጡ አሉን። ምንድን ነው ስንል ገብተዋል ተባን። ወጣን። ከወጣን በኋላ ግን እኛ አምልጠናል። እዚህ ሲመጡ ሲገቡ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚዎች ይዘው በመምጣት የታማኝ ቤት አገኘን አሉ። እዚህ እኔ ልጅ የሆነ ድርጅት አላት የምግብ ቤቱ። ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ15 ጥይት ነደሉት። ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይህን ቴሌቪዥን። ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ።
ነዋሪዎቹ የህወሓት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሐሴ 5 እስከ ነሐሴ 16 ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሀዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሀዘን እንጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ።
አራሽ ልጅ ታዛሽ ልጅ እናቴ ልጅ ትማሽ እንዳክኝ ልጅ እናት አለም ልጅ እናት አለም ልጅ በጣም ላኪ ልጅ በጣም ላኪ ልጅ።
ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሓት ታጣቂዎች እንደተገደሉባቸው ይናገራሉ።
በአንድ ገደሏቸው። አንዱ የዋርሴ አማች ነው፣ አንዱ የኔ ነው የባህሪ ተከታይ።
ስንት አመት ልጅ ነው?
18 የሆነው እንደሆነ 11ኛ ክፍል አልፎ አልማርም ብሎ መንጃ ፈቃድ አውጥቶ ትምህርቱ ጥቶ ሹፌር ሆነ። አሁን ሹፌር ሚኒባስ እየነዳ እያለ ሚኒባስ እዚህ እንዳቋሙ ቁልጭ ሞተ። ሸሽቼ ወደ ደጃፉን ሁላ ሲወጥፍ እዚያ አስወጡበት። አባታችን ገደሉት እንዴ ብሎ ውጥት ብለው ሲሄዱ ለካ በወዲያዱ በታዛ መጥቶ ተሰብስበው አለካ መቱን እንደቆሙ ሁለቱም መቱን እንደቆሙ ዩኒቨርሲቲ የነጠው ልጅ ሩጦ አመለጠ ተንከባሉ። ሁለቱን ባንድ ገደሏቸው። ስገሏቸው ተነባብሮ ነው ያገኘናቸው። እኔ አባቱ ላይ ነሳናቸው።
ከሟቾቹ ጋር የነበረው አባቴን እርቂውን የተባለው ልጃቸው ወንድሞቹ ሲገደሉ ማየቱንና እርሱም በቶክስ ውስጥ ማምለጡን ይገልጻል።
ወንድሞቼ በዚህ የገቡ ነበር ይመስለኝ ዞሮ ደብቀን ነበር። ሩጠን ወጣን። ከዛ እኔን ተኩሶ መጀመሪያ ላይ ሳቱኝ። ከዛ እነሱ መሀል ላይ መጥቷቸው። ከዛ ፋዘር ነው ሩጦ መጣ። በዚህ እነሱ እሱን ደግሞ ከላይ ያሰቃዩት ነበር። ዙሪያውን እንትን ብለው ምንድነው አንተ ያብይ ተመራጭ ነው ወይስ ምንድነው ሲሉ፣ እኔ ያብይ ተመራጭ አይደለም ንጹህ ገበሬ ነኝ። የምትመቱኝ ከሆነ ምቱኝ ሁላችሁ። እኔ ንጹህ ገበሬ ነኝ፣ የማውቀው ነገር የለም። ከርቀት ሆኖ አንተ ግደፍ ግደፍ በትግረኛ ረፍረፍ እንደማለ መሰለኝ። ከዛ ረፍረፍ ሲለው ከዛ አለቀው ጠሩና ፋዘን ወሰደው። ጫማውን አወለቀው። ጫማውን አስወለቀ አንበርክኮ ጫማውን አወለቀ። ከዛ እንደገና ለበሱን እና አለው እኔም እንደዛ እየተረፍኩኝ
የሆነውን ሁሉ በአይኔ ተመልክቻለሁ ያሉት ወይዘሮ ህይወት አሰፋ ሁኔታውን እንዲህ አስታውሰዋል።
አባትየው በላይ ሲወጣ አባታቸው እነሱ አትውጡ አትክፈቱ የምበር ስንላቸው ልጆቹ አባታችን ብለው ወጡ። አባታችን ብለው ሲወጡ እዚህ ጋር ሲደርሱ እኔ አብሬ ወጥቼ ስል በዚህ ብቅ ሲሉ በዚህ ሲያዋቸው እንዲህ ሲሮጡ ረግቡ ፍቴ ፍቴ ነው ስሙ ፍቴ ግቡ ስለው እነሱ ናቸው እኮ አለ። እነሱ ናቸው እኮ አባቴን ይመቱታል ሲል ረግቡ አታድኑትም ብዬ እኔ ስገባ ይሄ ቅድሚያ ወደ ተቸድ እነዚያ ዚያች ሲሾልኩ ለካ መጥተዋቸው አላሲያች እኛ ተደበቅነ ገብተን ወንበር ስል ስንመጣ ለካ አምልጠዋል እንሩጠው እያልን እነሱ እዚች ወርቀዋል። ስንወጣ አገኘናቸው አነሳ ነው።
ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለሀያ ዓመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ።
ጥይት ነው እኛ እዚህ ቦታ ይግድን ሸሽተን ውለን ማታ ብንመጣ እሱ ከዚህ ኩለሽ ሞቶ ነው ያገኘሁት። የተመታ ግን በጥይት ነው።
በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል።
የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብነውም እንደተመለከትነውም በዚያ ልክ የሚታይ እንጂ አንድ ቡድን ኃይል አድርጎ መውሰድ የሚቻል ኃይል አይደለም። አካባቢያችንም ወሮ ያገኘ ነው፣ ስንፋለመውም የቆየ ነው ኃይል። አጠቃላይ በዞናችን ውስጥ 9 ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ። ነገር ግን ከጦርነቱ ይልቅ የዘረፋና ሀብት የማውደም እና ንጹሐንን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ኃይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ በንብረቶቻችን ላይ በዜጎቹ ንብረት ላይ በመንግስት ንብረት ላይ በህብረተሰብ መጠቀሚያ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም።
በደቡብ ጎንደር ዞን ህወሓት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሐን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል።
ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጭ የአካባቢ መስተዳደሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት፣ በማህበራዊ አገልግሎት በግል ተቋማት ላይ የተከሰቱትን ጤት ያሳይ ይሆን ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይናላይዝ ያልተደረጉ በርካታ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛው አካባቢ በተለየ ሁኔታ ጉዳት ያደረሰበት አካባቢ ነው ስለሆነ እኔ ያልደረስንባቸው ተለቅመው ያላለቁ መረጃዎች ስላሉ
በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትናንት ረቡዕ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በድረገጽ የኮቪድ-19 ስብሰባ አካሂደዋል። ዓላማው እንደ አውሮፓውያን የዘመን አቆጣጠር በ2022 የኮቪድ-19 ድል ለመንሳት የዓለም መሪዎችን፣ የበጎ አድራጊዎችን፣ የሲቪል ማህበረሰብ አባላትን፣ መንግስታዊ ያልሆኑ ድርጅቶችንና ኢንዱስትሪዎችን ለማስተባበር መሆኑ ተገልጧል። ፕሬዚዳንቱ በተጨማሪም ግማሽ ቢሊዮን የፋይዘር ክትባት መድኃኒት ልገሳ ይፋ አድርገዋል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል።
ፕሬዚደንት ባይደን ከዓለም መሪዎች ጋር በድረገጽ ባካሄዱት ስብሰባቸው ወረርሽኙ እንዲያበቃ ለመታገል እንደገና ቃል እንግባ የሚል መልእክት አስተላልፈዋል። ፕሬዚደንቱ 500 ሚሊዮን ተጨማሪ የፋይዘር ክትባት መድኃኒቶችን በመለገስ የዩናይትድ ስቴትስን ጠቅላላ ድርሻ ወደ 1.1 ቢሊዮን ለማሳደግ ቃል ገብተዋል።
For every one shot we've administered to date in America,
በአሜሪካ እስከዛሬ ለእያንዳንዱ ሰው እንዳደረግነው አሁን ደግሞ ለተቀረው ዓለም 3 ክትባቶችን እንዲያገኝ ለማድረግ ቆርጠን ተነስተናል።
እነዚህ የክትባት መድኃኒቶች መቼ እንደሚሰጡ ግልጽ አልሆነም። ባለፈው ሰኔ ውስጥ በፕሬዝደንት ባይደን ቃል ከተገባው ወደ 500 ሚሊዮን ከሚጠጋው የክትባት መድኃኒት 200 ሚሊዮን የሚሆነው የሚሰጠው እንደ አውሮፓ አቆጣጠር በ2021 መጨረሻ ሲሆን 300 ሚሊዮን የሚሆነው ደግሞ እንደ አውሮፓ አቆጣጠር በ2022 አጋማሽ ላይ ይላካል። ባይደን በተጨማሪም በዓለም ላይ እነዚህን ክትባቶች በየሰዎች ክንድ ላይ ለማሳረፍ እንዲረዳ 750 ሚሊዮን ዶላር እንዲሁም በኮቪድ-19 ሳቢያ የሚደርሰውን ሞትና የቫይረሱን ተላላፊነት ለመቀነስ ወደ 1.4 ቢሊዮን ዶላር መመደባቸውን ይፋ አድርገዋል። ሰብአዊ ድርጅቶቹ ተጨማሪ ክትባቶች መስጠታቸውን በደስታ የተቀበሉ ቢሆንም ለጋሾቹ በራሳቸው መንገድ ብቻ መለገስ አይኖርባቸውም ይላሉ። የድንበር የለሽ ሐኪሞች ዲሬክተር ኬት ኤልደር እንዲህ ይላሉ።
Donations are done at the discretion of the donor.
ልገሳዎቹ የሚካሄዱት በለጋሾቹ መልካም ፈቃድ ነው። ያላቸው ተጠያቂነት ግን አነስተኛ ነው። ልክ እንደ ዩናይትድ ስቴትስ ሁሉ በበለጸጉ አገሮች እንደሚሰጡ ቃል የተገባላቸው 100 ሚሊዮን የክትባት መድኃኒቶች መኖራቸውን አይተናል። በአውሮፓ ያሉ ሀገሮች ክትባቶቹን የሚያደርሱበት መጠን እጅግ በጣም ያነሰ ነው። ክትባቶቹን በሰዎች ክንድ ላይ ማሳረፍ የምንፈልገው አሁኑኑ ነው።
ፕሬዚደንት ባይደን በመላው ዓለም ለኮቪድ-19 ህሙማን የሚያስፈልገው የኦክሲጅን እጥረት፣ ምርመራዎች፣ የነፍስ ወከፍ መከላከያዎችና እንክብካቤ መስጫዎችን አስመልክቶ ላሉት ችግሮች እልባት እንዲሰጥ ለዓለም መሪዎች ጥሪ አድርገዋል። ሌላው የተነሳው አብይ ጉዳይ ወደፊት የሚከሰቱ ወረርሽኞችን በሚመለከት ነው። ዩናይትድ ስቴትስ ለወረርሽኝ ዝግጁነት የሚውል በዓለም ባንክ ስር የሚተዳደር የፋይናንስ በጀትና ዘርፍ እንዲመደብ ጠይቃለች። ምክትል ፕሬዚደንት ካማላ ሃሪስ እንዲህ ይላሉ።
እኛ ዩናይትድ ስቴትስ ለዚህ ፈንድ መጀመሪያ ቢያንስ 250 ሚሊዮን ዶላር ለመስጠት ቃል እንገባለን። ከዩናይትድ ስቴትስ ምክር ቤትም ተጨማሪ 850 ሚሊዮን ዶላር ጠይቀናል።
ድንበር የለሽ ሐኪሞች እንደሚያስረዳው ከታዳጊ አገሮች መካከል የመጀመሪያውን ዙር ክትባት እንኳ ያገኙት ከሁለት ከመቶ ያነሱ ናቸው። ዩናይትድ ስቴትስ ግን 330 ሚሊዮን የሚሆን መላውን ሕዝቧን ለማስከተብ የሚያስችል በቂ ክትባት ያላት ሲሆን ከግማሽ ቢሊዮን በላይ የክትባት መድኃኒት ትርፍ ሆኖ ተቀምጧል። ዩናይትድ ስቴትስ ለአረጋውያንና ሌላ የጤና ችግር ላለባቸው አሜሪካውያን የሚሆን ተጨማሪ የማጠናከሪያ ክትባቶችን ለመስጠት ባወጣችው ቅድም ትችት ቀርቦባታል። አስተዳደሩ ግን የማጠናከሪያ ክትባቱን እየሰጠም ዓለምን ማስከተብ እንደሚችል ይናገራል። ይሁን እንጂ የግቡ ተግባራዊነት የሚወሰነው በክትባት መድኃኒት አምራች ድርጅቶች አቅም መሰረት ነው። ከጋራ የፖለቲካ ተቋማቱ ማዕከል ወይም ባይፓርቲዛን ፖሊሲ ሴንተር አናንድ ፓሬክ እንዲህ ይላሉ።
Do the current manufacturers have the capacity to manufacture?
አሁን ያሉት የክትባት አምራች ድርጅቶች በተባለው መጠን የማምረት አቅም አላቸው? ያንንስ ለሁሉም እኩል በማዳረስ ማከፋፈል ይችላሉ? ወይንስ ሌሎች እንዲያመርቱ የምናስችልበት የቴክኖሎጂ ሽግግር ወይንም የአምራች ባለቤትነት ፍቃድ ማዘውር የምንችልበት አሰራር ይኖረናል? ሌሎች አምራች ድርጅቶችስ እዚህ ነገር ውስጥ ይገቡበታል? ስለዚህ ይህ ሁሉ ተግባራዊ የሚሆነው በግቡ ዙሪያ ባለ ስምምነት መሰረት ነው።
አምራች ድርጅቶችን በማስገደድ ክትባቱን ማፋጠን የሚቻልበት አንዱ መንገድ ቢኖር ትሪፕስ እየተባለ በሚታወቀው በዓለም ንግድ ድርጅት የሚተዳደረውን የክትባት ቴክኖሎጂን ፈቃድ ወይም የፓተንት ገደብ ነጻ ማድረግ ነው። የባይደን አስተዳደር ባለፈው ግንቦት ከሌሎች 100 አገሮች ጋር የገደቡን መነሳት እንደሚደግፍ አስታውቋል። ይሁን እንጂ በዓለም ንግድ ድርጅት ውስጥ እየታሸ ያለው ጥያቄ የሁሉንም አባላት ድጋፍ ሳያገኝ ማለፍ አይችልም። የዋይት ሃውስ ቃል አቀባይ ጄን ሳኪ ለቪኦኤ ሲናገሩ ጉዳዩ ሊዘገይ እንደሚችል አስተዳደሩ ግምት አለው ብለዋል።
But that's never been the only basket that we're focused on. We've also been focused on
ይሁን እንጂ ይህ የምናተኩርበት አንድ ነገር ብቻ አይደለም። በዓለም ላይ የክትባቱን ስርጭት በመጨመር ላይም እያተኮርን ነው። አገሮች ክትባት የማምረት አቅማቸውን እንዲያሳድጉ የሚያስፈልጋቸው ነገሮች በሙሉ የተሟላላቸው መሆኑን ለማረጋገጥ አብረናቸው እየሰራን ነው።
በአራቱ አገራት ዩናይትድ ስቴትስ፣ ህንድ፣ ጃፓን እና አውስትራሊያ ወይም ኳድ እየተባለ የሚጠራው ቡድን አባል አገራት ነገ አርብ በሚካሄደው ጉባኤ የክትባቱ ጉዳይ ይነሳል። እንደ አውሮፓ አቆጣጠር በ2022 ከጃፓን እና ከዩናይትድ ስቴትስ በሚገኝ የገንዘብ ድጋፍ ጭምር በህንድ 1 ቢሊዮን የክትባት መድኃኒቶችን ለማምረት በተገባው ቃል ዙሪያም ያለውን አፈጻጸም የሚመለከት ይሆናል። ይህ በእንዲህ እንዳለም ካለፈው መጋቢት ወር ወዲህ በዩናይትድ ስቴትስ በየዕለቱ በኮቪድ-19 የሚሞቱ ሰዎች አማካይ ቁጥር 1900 ደርሷል። ከነዚህ መካከል ምንም እንኳ ክትባቱ ነጻና ዝግጁ መሆኑ ቢታወቅም ክትባቱን መውሰድ ያልፈለጉ 71 ሚሊዮን አሜሪካውያን እንደሚገኙበት ተመልክቷል።
አመሰግናለሁ ደረጀ። ተከታዩም አድማጮች እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። ጥገኝነት ለመጠየቅ በቴክሳስ ክፍለ ግዛት ዴል ሪዮ የደረሱ ከ12000 በላይ የሄይቲ ስደተኞችን በጅምላ ለማባረር የፕሬዝዳንት ጆ ባይደን አስተዳደር አወዛጋቢ ፖሊሲ ስራ ላይ አውሏል። የዳያና ሚሼልን ዘገባ ሀብታሙ ስዩም እንዲህ ያሰማናል።
እነዚህ ከሄይቲ የመጡ ስደተኞች እድለኞች ናቸው። ወደዚህ ድንበር መግቢያ ከደረሱ በኋላ የዩናይትድ ስቴትስ መንግስት መልሶ ካባረራቸው ከ12000 የሚበልጡ ስደተኞች ተለይተው በሀገሪቱ ውስጥ እንዲቆዩ ተፈቅዶላቸዋል። የስደተኞቹ ጠበቆች እንደሚሉት ከሆነ በእጅጉ ለአደጋ የተጋለጡ ወደ ሀገራቸው እንዲመለሱ አልተደረገም። ሚሼሌን ባውስቲት ከሄይቲ ከመጡት ስደተኞች መካከል አንዷ ናት።
በእግራችን ለመጓዝ ተገደናል። አቀበት ወጥተናል። ወንዝ አቋርጠናል። ለእኛ በእጅጉ አስቸጋሪ ነበር። ለእግዚአብሔር ምስጋና ይግባውና አሁን እዚህ ደርሻለሁ።
ሚሼሊን አሁንም በሄይቲ የሚኖር የ13 ዓመት ልጅ አላት። ላለፉት 3 ዓመታት ቺሊ ውስጥ በጎዳናዎች ላይ እቃዎችን ስትሸጥ ከርማለች። ሌሎች ሰዎች ወደ ዩናይትድ ስቴትስ እየሄዱ መሆናቸውን ስትሰማ እንደ ተቀላቀለች ትናገራለች። ማሪያን ጊቨርና ከብራዚል ተነስታ ለሁለት ወራት ያክል በእግሯ እንደ ተጓዘች ትናገራለች። ላለፉት 6 ቀናት በዴል ሬዮ ሲዩዳድ አኪዩና ዓለም አቀፍ ድልድይ ስር ያሳለፈችው ጊዜ በልዩ ሁኔታ ፈታኝ እንደነበረም ትናገራለች።
በሶስት ቀናት ውስጥ ባፌ ያደረግኩት አንድ ቂጣና አነስተኛ ጠርሙስ ውሃ ብቻ ነው።
ጎርሊኒ ጆሴፍ የሄቲያውያን ድልድይ ህብረት የተባለ ስደተኞች ጥብቅና የሚቆም ድርጅት ኃላፊ ናቸው። ወደዚህ የመጡት እርዳታ ለመስጠት እንደሆነ ይናገራሉ።
ከድልድዩ ስር ሴቶች እየወለዱ ነው። ሁኔታው እጅግ አጣዳፊ ነው። እንደ እናት፣ እንደ ሴት እና አሜሪካዊነቴ እና ጥቁርነቴ በማየት ላይ ያሉት ነገር ተቀባይነት የለውም።
ተሟጋቾች የባይደን አስተዳደር በፕሬዚደንት ትራምፕ ዘመን የወጣውን አወዛጋቢ የህዝብ ጤና አዋጅን በስራ ላይ መዋሉን እየነቀፉ ነው። ታይትል 42 የተሰኘው አዋጅ ባለስልጣናት የጤና ቀውስን እንደ ኮቪድ-19 ያለውን በመጥቀስ ስደተኞችን በአስቸኳይ እንዲያባረሩ ይፈቅድላቸዋል። ጆሴፍ ማካንድል የስደተኞች ጠበቃ ናቸው።
ታይትል 42 የዩናይትድ ስቴትስ መንግስት የስደተኞችን ታሪክና ጉዳይ ሳይሰማ ከአገር እንዲያስወጣቸው ሙሉ ስልጣን እየሰጠው ይገኛል።
የባይደን አስተዳደር ህጉን ልጆች ባላቸው ቤተሰቦች ላይ ከመጠቀም ያግደውን የፌዴራል ዳኛ ውሳኔ እየተሟገተ ይገኛል። ዳኛው በሁለት ሳምንታት ውስጥ አስተዳደሩ ትዕዛዙን እንዲያከብር ወስኗል። ጄን ሳኪ የዋይት ሀውስ ቃል አቀባይ ናቸው።
ወደዚህ ለመምጣት ጊዜው አለመሆኑን አሳውቀናል። እኛውን ህግ ስንተገብርም ሰንብተናል። የዩናይትድ ስቴትስ ህዝቦችን ብቻ ሳይሆን በገፍ የሚመጡትን ስደተኞችም ለመጠበቅ የተደረገ ነው።
አንዳንዶቹ ህጉ እየተተገበረ ያለው በተመረጡ ሰዎች ላይ ብቻ ነው ይላሉ። የህግ ፕሮፌሰር የሆኑት ካርላ ማከንደርስ በቅርቡ ከቬንዙዌላ የመጡ ስደተኞች ስላለባቸው ታማኝ ፍርሃት ቃለ መጠይቅ እንደተደረገላቸው ይናገራሉ።
ከዚሁ ጋር በተያያዘ ከሄይቲ የመጡ ስደተኞች ተመሳሳይ እድል ለምን እንዳልተሰጣቸው ሰዎች እየጠየቁ እንደሆነ አስባለሁ።
ከፈረስ ላይ ሆነው ስደተኞችን ለመያዝ የሚጥሩ ድንበር ጠባቂዎችን የሚያሳየው አስደንጋጭ ፎቶ ቁጣን ቀስቅሷል። የባይደን አስተዳደር ቃል አቀባይ ምስሎቹ ተቀባይነት የሌላቸውና ምርመራም የሚደረግባቸው መሆኑን ተናግረዋል። ሀገሪቱ ካሳለፈችው ዘር ተኮር ታሪክ ጋር ተያይዞ ምስሎቹ ህመም ቀስቃሽ መሆናቸውን ገወርሊን ጆሴፍ ተናግረዋል። እነዚህ ጥቂት ቡድኖች በዩናይትድ ስቴትስ ምድር እንዲቆዩ ስለተፈቀደላቸው ደስታቸውን በሚገልጹበት በአሁኑ ሰዓት፣ ብዙዎቹ ግን ጉዞአቸው ወደ ተጀመረበት እየተመለሱ ይገኛሉ።
ሀብታሙ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ባህልና ማህበረሰብ። ባህልና ማህበረሰብ ለምሽቱ የኢትዮጵያ ዘመናዊ ቲያትር የአንድ መቶ ዓመት ጉዞን የሚቃኝ ዘርፉ የገጠሙትን ችግሮች የሚያነሳሳና መላዎችንም የሚጠቁም መርሃ ግብር ከሰሞኑ እዚህ ዋሽንግተን ዲሲ አቅራቢያ ተካሂደዋል። ተከታትሎ ነው በዋሽንግተን ዲሲ አካባቢ በሚገኘው የማንጎመሪ ኮሌጅ ውስጥ የነበረው ይህ መርሃ ግብር በውጭ ሀገራት የሚኖሩ ኢትዮጵያውያን ጠቢባን ለሀገራቸው ቲያትር እድገት በጎ ሚና የሚጫወቱበትንም መንገድ የመከረበት ነበር ይለናል። አሁንም ሀብታሙ ነው ይህን ፕሮግራም ያዘጋጀልን። ወደዚያው እንሂድ።
ውቅያኖስ ተሻግረው ከኢትዮጵያና ኢትዮጵያን ጋር ተዋውቀው መልካም ባልንጀራ ሆነው ከኖሩ የኪነ ጥበብ ዘርፎች መካከል አንዱ ቲያትር ነው። ዘመናዊ ቲያትርና ኢትዮጵያውያን ከተዋወቁ ዘንድሮ መቶኛ ዓመታቸውን ደፈኑ።
የኢትዮጵያ ቲያትር መቶ ዓመት ሞላው ስንል የአውሮፓው ቲያትር በበጅሮን ተክለማርያም ወደ ኢትዮጵያ ከገባ በኋላ ከ1913 ዓ ም በኋላ ነው እና ከዚያ በፊት ግን ኢትዮጵያ ቲያትር አልነበረም ወይ ለሚለው ጥናት አልተደረገም እንጂ አሉ፣ የቲያትር አላባውያን በርካታ አሉ። ነገር ግን ዘመናዊ ኢትዮጵያ የተጀመረው ኢትዮጵያ ቲያትር የጀመረው በዚህ ዓመት ስለሆነ መቶ ዓመት ስለሞላው ነው የምናከብረው።
መኖሪያውን በዩናይትድ ስቴትስ ካደረገ ከረምረም ያለው እውቁ የቲያትር አዘጋጅና ተዋናይ ተስፋዬ ሲማን ጨምሮ በርከት ያሉ የኪነ ጥበብ ዘርፉ ባለሙያዎችና ወዳጆች ከሰሞኑ በሞንትጋመሪ ኮሌጅ የቲያትር ማዕከል ተገናኝተዋል። የዘርፉን የዓመታት ጉዞና አስተዋጽኦ፣ አሁን ያለበትን ደረጃና እየገጠሙ ያሉ ችግሮችን አንስተው መክረዋል።
ዛሬ ኢትዮጵያ ያለው የቲያትር ጥበብ ልክ እንደ ሀገሪቱ መዳከም አብሮ ተዳክሞ ስለሆነ ይህን እንዲያንሰራራ የበለጠ እንዲያድግ ለማድረግ ጭምርም ነው። በዚህም የተነሳ እዚህ ያለነው የቲያትር ባለሙያዎች አንድም ተጠያቂዎች ነው። ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም ሌላው ችግር የሚፈጥርብን ነው። ሌላው ህዝብም ራሱ እንደ ህዝብነት መጠየቅ አለበት። ባለሙያውም ላይ ችግሮች አሉ። በሲስተሙ በአጠቃላይ በስርዓቱ ላይም ችግር ስላለ እነዚህ ነገሮች በሙሉ የሚቀረፉበትን መንገድ በመፈለግ ነው። በተለይ የእኛ ድርሻ ትልቁ እስካሁን ድረስ የዚህ ሙያ ባለቤቶች የሆኑ ሰዎች በመንግስት ደረጃ ባለሙያ መሆናቸው አዝ ፕሮፌሽናል ታይተው በጥሩ በሲፒኤ የተመዘገበ ፋይል ያላቸው ስላልሆኑ በፖሊሲ ደረጃ ይህ ነገር እንዲቀረጽ ለማድረግ አንድ ሁለትም፣ በፊት በርካታ ቲያትር ቤቶች ነበሩ። 5-6 ያላነሱ ቲያትር ቤቶች ነበሩ። አሁን አብዛኛዎቹ ተዘግተው ካለብሔራዊ ቲያትር በስተቀር ሌሎቹ በእድሳት የተነሳ ለረጅም ዘመናት አስቆጥረዋል። እነዚያ መልሰው ቶሎ እንዲከፈቱ የማድረግ መንግስትም ከፍተኛ እገዛ እንዲያደርግና ምክንያቱም ይህን ስናደርግ በርካታ ህዝቦች ያውና በርካታ ህዝብ የኢትዮጵያ ህዝብ በሚመለከትበት ወቅት ይህ እጅግ የባህሪ ለውጥ ያመጣል። ለዚህ ነው በስነ ምግባር፣ በስርዓት፣ በዲስፕሊን የታነጸ ህብረተሰብ ስላላሳደግን ዛሬ ተነስቶ በአንድ ጠብ ላይ ዱላ የሚያነሳብን ድንጋይ የሚደረደርብን ስርዓት ስለጎደለው። ስለዚህ ኢትዮጵያዊ ባህልን፣ ኢትዮጵያዊ ስርዓትን፣ ኢትዮጵያዊ ታሪክን ለማስተማር የግድ ጥበብ አስፈላጊ ነው።
ባለፉት 100 ዓመታት ውስጥ ኢትዮጵያ የተለያዩ ክስተቶችን አስተናግዳለች። በእነዚህ ዓመታት ውስጥ ቲያትር የነበረው ሚና ከፍተኛ መሆኑን የሚያወሳው ኢትዮጵያ ዘመናዊ ቲያትር ጅማሬን 100ኛ ዓመት ለመዘከር የተቋቋመው ቡድን አባልና የመድረክ አስተናባሪም የነበረው በጋዜጠኝነቱና በቴሌቪዥን ትርኢት መሪነቱ በጉልህ የምናውቀው አበበ ፈለቀ ነው።
ቲያትር የማንነት መለኪያ መገለጫ ነው። ቲያትር የምናየውን እውነት መልሶ የሚያንጸባርቅ ሁኔታ ነው ያለው እና ከጣሊያን ወረራ ከሀገር ፍቅር ቲያትር እንቅስቃሴ ጀምሮ በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳዮች ላይ ቲያትር ወሳኝ ሚና ተጫውቷል። የሀገራችንን መሰረታዊና አንጋፋ የሚባሉ የታሪክ ክስተቶች አስቀርቷል። ሶሻል ክሪቲሲዝም ውስጥ አሁን የተለያዩ ፖለቲካል አክቲቪዝም እንቅስቃሴዎች ውስጥ ቲያትር የበኩሉን ሚና አስተዋጽኦ አበርክቷል። ሀገራችን በተለያዩ ሀገር በቀልና የውጭ ጦርነቶች የምትሳተፍበት ጊዜ ህብረተሰቡን የማንቃት ግንዛቤውን የማስጨበጥ በተለያዩ ማህበራዊ ስንክሳሮች ውስጥ በምታልፍበት ጊዜ ህብረተሰቡን በኤችአይቪ በለው ስለ ሳኒቴሽንና ስለ ሄልዝ በለው ስለ ተለያዩ ጉዳዮች የምታስተምርበት ነገር አለ። ስለዚህ ቲያትር ህይወት እያንዳንዱን ዘመን በ1960ዎቹ፣ በ1970ዎቹ፣ በ1980ዎቹ አሁንም ድረስ ያለንበትን ዘመን እያንጸባረቀ በሁለንተናዊ መንገድ አስተዋጽኦ ሲያበረክት የነበረ እንቅስቃሴ ነው።
በሞንትጋመሪ ኮሌጅ ውስጥ የነበረው ዝግጅት ጥበቡን የተመለከተ ውይይት የተደረገበት፣ የቲያትር ዓለሙን ጉዞ የሚያሳይ የፎቶ አውደ ርዕይ፣ አጫጭር የቲያትር ትዕይንቶችም የቀረቡበት ነበረ። መኖሪያቸውን በዩናይትድ ስቴትስ ያደረጉ የቲያትር ባለሙያዎች ስለ ቲያትር በሚል መርህ በሀገር ቤት የተጀመረውን መነቃቃት የሚደግፉበትን መላዎችም አንስተው መክረዋል።
በአካል ነው ልዩነታችን፣ መራቃችን ነው እንጂ እኛም የኢትዮጵያ የቲያትር ታሪክ አንድ አካል ነን። እዚህ የምታያቸው የተለያዩ ተዋንያን በኢትዮጵያ ቲያትር ታሪክ ውስጥ በአንድ በሌላ መንገድ በማስተማር፣ በመተወን፣ በመጽሐፍ፣ በማዘጋጀት አስተዋጽኦ ሲያበረክቱ የነበሩ ሰዎች ናቸው። በእኔ እምነት የዚህ ሀገሩ የቲያትር እንቅስቃሴ መቀጠሉ የኢትዮጵያ ቲያትር እንቅስቃሴ መቀጠል አድርጌ ነው የማስበው። ልዩነቱ ምንድን ነው? ኢትዮጵያና እዚህ ያለው ሲቹዌሽን የተለያየ ነው። ሁሉም ሰው የተለያየ ስራ አለው። በተለያየ ሙያ መስክ ውስጥ ነው ያለው። ቲያትርን በሙሉ ሰዓትነት ምናልባት ለመጫወት ጊዜ ላይኖረው ይችላል። ከዛ አንጻር የኢትዮጵያን ቲያትር መልሶ እዚህ እየተጫወተ እርስ በርስ የሚገናኝበትን መድረክ መፍጠርና ወደፊት ማራመዱ የኢትዮጵያ ቲያትር ኮንቲኒቲ እንዲኖረው፣ እንዲያድግ፣ ትኩረት እንዲሰጠው ያደርጋል። አንድ ሁለተኛ፣ በተለያዩ መድረኮች ደግሞ እዚህ ሀገር ማሳየት መቻላችን በራሱ ደግሞ የኢትዮጵያን ባህል ኪነጥበብ ያለበትን ደረጃ ለሌላው ማህበረሰብ የማሳየት ለዓለም የማስተዋወቅ እድል እናገኛለን። የተለያዩ የኢትዮጵያ ቲያትሮች በእንግሊዝኛ ተተርጉሞ ለዚህ ሀገር ላለው ኦዲየንስ የሚቀርቡበት አጋጣሚዎች ሊፈጠሩ ይችላሉ። ሶ እኔ ለይቻ ላያቸው አንድ ላይ አብሮ የሚጓዙ በጋራ የተሰናሰሉና የተደጋገፉ ነገሮች ናቸው ብዬ ነው የማስበው።
ዘመናዊ ቲያትር ኢትዮጵያ ውስጥ በተዋወቀባቸው ዓመታት ሴቶች እንዲሳተፉ የተፈቀደበት ዘርፍ አልነበረም። ከዚያ ይልቅ ወንዶች ቀሚስ ለብሰው የሴቶቹን ገጸ ባህሪ የመጫወት አሰራር ሰፍኖ ነበረ። ዛሬ የጥበቡ አፍቃሪዎችን ልብ አሸንፈው በመድረኩ ላይ የነገሱ በርካታ ሴቶችን እያየን ነው። ቲያትር ለኢትዮጵያውያን ሴቶች ፍትሐዊ እየሆነ የመጣ ይሆን? እውቋ ገጣሚና ተዋናይት ሜሮን ጌትነት ሀሳቧን ልታጋራኝ ፈቅዳለች።
ከፍትሐዊነት አንጻር ቲያትር አይደለም፣ በሀገራችን ውስጥ አይደለም፣ በሌላውም ዓለም ያለው የሴቶች እንቅስቃሴ ፍትሐዊ ነው ብለን አናምንም። ግን እንደ ማንኛውም የሴቶች ትግል በቲያትር ውስጥም በርካታ ሴቶች ትግል ሲያደርጉ ነበረ። ከመጀመሪያው ጀምሮ ስናይ በተለይ ባህሉም አለኛ ሀገር ሴቶች መድረክ ላይ ወጥተው እንዲተውኑ አይደለም፣ ጮክ ብለው እንዲናገሩ እድል በማይሰጥ ባህልና ማህበረሰብ ውስጥ ስለሆነ ነበር ነው። ወደ መድረክ መምጣት ነውር እንደመሆን እንደ ያንን ባህል እንደ ዋልጌነት ይቆጠር ነበር ለቃሉ ተሳታይ ካልሆነ ያንን ሁሉ ደግሞ አልፈ አልፈው ተሻግረው ይሄንን ጥበብ ያሻገሩ በጣም በርካታ ሰዎች አሉ። በዛ አጋጣሚ ለነሱ ያለኝን አክብሮት መግለጽ እፈልጋለሁ። እንግዲህ እነሱ በተከሉት ነው አሁን ያለው እየተሻሻለ የመጣው። አሁን በጣም በርካታ ሴቶች በየመድረኩ አሉና አሁንም ፍትሃዊ ነው ብለን አናምንም። ምልከትወና ከጽሁፍ ከዝግጅት ከተሳትፎ ብቻ አንጻር ሳይሆን በርዕሰ ጉዳይ ደረጃም ያ ነገር አድሬስ ተደርጓል ብዬ አላምንም። ፍትሃዊ አይደለም፣ ጭክል ነው የምናገረው ነገር ግን ሁሉም ነገር ላይ ያለ ስለሆነ ይህንን ደግሞ ቲያትር እንደሚታገለው እምነት አለኝ።
አድማጭ ተመልካቾቻችን፣ ወጣትና አንጋፋ የቲያትር ዘርፉ ባለሙያዎች የተሳተፉበትን የዚህን ዝግጅት ሙሉ ይዘትና የተሳታፊዎችን ቀሪ ሀሳቦች ያጠቃለለ መሰናዶ የፊታችን ቅዳሜ ምሽት በሚደመጠው ጋቢና መዝናኛ ይዘን እንመለሳለን።
ሀብታሙን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ።
የሳተላይት ስርጭት መስመር ለውጥ መልእክት።
የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው።
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ከሰኞ መስከረም 10 2014 ዓ.ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል።
በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻነል 57 ዲግሪስ ዌስት
የቨርቹዋል ቻነል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ።
መልካም አዲስ ዓመት። የአሜሪካ ድምፅ ቪኦኤ
አድማጮች፣ አሁን የራዲዮ በቲቪ ዝግጅታችንን ተከታተሉ። አሁን የመጨረሻ ወደ ሆነው ዝግጅት ነው የምናልፈው፣ ተፈጥሮና አካባቢ። ለካርቦን ልቀት ምስጋና ይግባውና ውቅያኖሶችን ወደ አሲድነት እየተቀየሩ ነው ሲል ይንደረድራል የምሽቱ ተፈጥሮና አካባቢ በምጸት ቅላጼ። ኦይስተር የተባሉ የባህር ነፍሳት ዛጎል መሰል ቅርፊቶቻቸው እየገፈፉ ዓለም አቀፉን የባህር ዳርቻ እያጠቁ ነው። መላው ዓለም ተሽከርካሪዎችም ደግሞ ወደ ዓለም ከሚለቁት በላይ ካርቦን ዳይኦክሳይድ ከውቅያኖስ ውሃ በመምጠጥ ከባቢ አየሩን የሚያጠሩትን ፍጥረታት እየጎዱ ነው ይላል ደረጀ ደስታ ነው ያሰናዳው።
በቨርጂኒያ ምስራቃዊ የባህር ዳርቻ በዚህ መረብ ውስጥ የሚታየው ነገር ለአየር ንብረት ለውጥ ጥያቄ በማያሻማ መልኩ ምላሽ የሚሰጥ ነው። ሳይንቲስቶች ኦይስተር የተባሉትን አሳ መሰል የባህር ነፍሳት በውሃ ውስጥ በሚበቅሉ ሳሮች መካከል ለቀቋቸው። ይህን ማድረጋቸው ካርቦን ዳይኦክሳይድ የሚይዙ የውሃ ውስጥ እጽዋት ይከላከሏቸው እንደው ለማየት ነው። ውቅያኖሶች እየሞቁና ወደ አሲድነት እየተቀየሩ ነው። ለተቃጠሉ ቅሪተ አካሎች ምስጋና ይግባው። ስለሆነም ይህ የሚጎዳው ኦይስተሮችን ብቻ አይደለም፣ በዙሪያው ያሉትን ለጋስና ውብ ከባቢ አየሮችን ሁሉ ይጎዳል።
አሲድማነት የሚፈጠረው ወደ ከባቢው አየር ከምንጨምረው ካርቦን ዳይኦክሳይድ ከፊሉ የሚገባው ወደ ውቅያኖስ በመሆኑ ነው። እዚያ ደከም ያለ አሲድ ይፈጥራል። የውቅያኖሱ ውሃ አሲድ ስለሚኖረው ደግሞ ሽፋን ያላቸው ፍጥረቶች ሁሉ ሽፋኖቻቸውን ለመፍጠር ይበልጥ ይቸገራሉ።
ችግሩ በባህር ውስጥ ፍጥረታትና የዓለምን የ በቨርጂኒያ ምስራቃዊ የባህር ዳርቻ በዚህ መረብ ውስጥ የሚታየው ነገር ለአየር ንብረት ለውጥ ጥያቄ በማያሻማ መልኩ ምላሽ የሚሰጥ ነው። ሳይንቲስቶች ኦይስተር የተባሉትን አሳ መሰል የባህር ነፍሳት በውሃ ውስጥ በሚበቅሉ ሳሮች መካከል ለቀቋቸው። ይህን ማድረጋቸው ካርቦን ዳይኦክሳይድ የሚይዙ የውሃ ውስጥ እጽዋት ይከላከሏቸው እንደው ለማየት ነው። ውቅያኖሶች እየሞቁና ወደ አሲድነት እየተቀየሩ ነው። ለተቃጠሉ ቅሪተ አካሎች ምስጋና ይግባው። ስለሆነም ይህ የሚጎዳው ኦይስተሮችን ብቻ አይደለም፣ በዙሪያው ያሉትን ለጋስና ውብ ከባቢ አየሮችን ሁሉ ይጎዳል።
አሲድማነት የሚፈጠረው ወደ ከባቢው አየር ከምንጨምረው ካርቦን ዳይኦክሳይድ ከፊሉ የሚገባው ወደ ውቅያኖስ በመሆኑ ነው። እዚያ ደከም ያለ አሲድ ይፈጥራል። የውቅያኖሱ ውሃ አሲድ ስለሚኖረው ደግሞ ሽፋን ያላቸው ፍጥረቶች ሁሉ ሽፋኖቻቸውን ለመፍጠር ይበልጥ ይቸገራሉ።
ችግሩ በባህር ውስጥ ፍጥረታትና የዓለምን የምግብ አቅርቦት ቀጥ አድርጎ በያዘው የአሳ ምርትም ላይ ጎጂ ተጽዕኖ ይኖረዋል። ለምሳሌ ፔትሮፖድስ የሚባሉትን የባህር ውስጥ ፍጥረታት እንመልከት። እነዚህ ጥቃቅን የባህር ውስጥ ቀንድ አውጣ መሳይ ነገሮች የዓለም ውቅያኖስን የሞሉ ናቸው። ሳልመን ለሚባለውና ለሌሎችም የተለያዩ የአሳ ዝርያዎች በምግብነት የሚያገለግሉ ናቸው። ይሁን እንጂ በአሲዳማው የውቅያኖስ ውሃ ቅርፊቶቻቸው እየተጎዱ ነው። ሳይንቲስቶች ይህን የውቅያኖስ አሲዳማነት እያጠኑ ሲሆን ብዙ ጊዜ ተያያዡን የአየር ንብረት ለውጥን ኢቪል ትዊን እኩይ መንትዮች እያሉ ይጠሩታል። በቨርጂኒያ የባህር ሳይንስ ተቋም ፕሮፌሰር ኤምሊ ሪቨርስት በኦይስተር ላይ ጥናታዊ ሙከራዎችን ያካሂዳሉ።
የሙቀትና የአሲድነት ጥምረት በሚኖርበት ጊዜ በሚቀፈቀፉ እጮች ላይ አስገራሚ ለውጥ እናያለን። ቅርፊት ወይም ሽፋኖቻቸውን በትክክል መፍጠር አይችሉም፣ እንዲሁም ደግሞ መመገብ አይችሉም።
የምርምር ሙከራዎቹ በቼሲፒክ ቤይ ባህር ያለውን የባህር ፍጥረታት እርባታን ያግዛል። በአንድ በኩል በሚጥለው ከባድ ዝናብ፣ አንድም ደግሞ ከአፈሩ ላይ እየታጠበ በሚለቀቀው ማዳበሪያ የባህር ዳርቻው አሲዳማ ስለሚሆን የባህሩ ትልቅ ክፍል ይጎዳል። ማይክል ካንግሮቭ የኦይስተር እርባታ ንግድ ላይ የተሰማሩ ናቸው።
Where it becomes really tricky is when we have periods of poor water quality.
በርግጥ በጣም አስቸጋሪ የሚሆነው ውሃው ጥራት ከሌለው ነው። የራሳችንን ማጣራት ሳንችል ስንቀር ደግሞ ምርታችንን በጣም ይጎዳዋል።
ይህ ጥረት ካልተሳካ እንደ ብራንደን ያሉት ገበሬዎች አደጋ ላይ ይወድቃሉ። ዘሮችን ከአርቢዎች ገዝተው ነው ለጅምላ አከፋፋዮች የሚሸጠው። አዎ፣ ግማሽ ያህል ከፍ ብለው እስኪያድጉ ድረስ እዚህኛው ዕቃ ውስጥ እንጨምራቸዋለን። እዚህኛ ዕቃ ውስጥ መግባት እስኪችሉ ድረስ ማለት ነው። ኢኔስ የአየር ንብረት ለውጥ ሰው ሰራሽ ስለመሆኑ ጥርጣሬ አለው። ይሁን እንጂ ባለፉት 10 ዓመታት ውስጥ አንድ ነገር መፈጠሩን ያምናል።
ታህሳስ ውስጥ የሚያድጉ ኦይስተሮች አሉ። አሁን ግን ያ የተለመደ ነገር አይደለም። የጊዜ ስርዓቱ ከተዛባ ወይም እየሞቀ ሲሄድ በጣም እያደጉ አይደለም። የአየር ንብረት ለውጡ ሰው ሰራሽ ከሆነ ይህን ጉዳት የሚያደርስ ሰው የሚያደርገውን ለማቆም ማሰብ የሚችል ነው ብዬ ተስፋ አደርጋለሁ።
በሰኔ መጨረሻ የነበረው የሙቀት ንዳድ በምዕራባዊ ፓሲፊክና በካናዳ በነበሩት የባህር አሳዎችና ጥቃቅን ፍጥረታት ላይ ትልቅ ጉዳት ነበረው። ቢያንስ በቢሊየን የሚቆጠሩ ደቃቆቹ የባህር ፍጥረታት አልቀዋል የሚሉት በሃካይ ተቋም የሥነ ባህር ተመራማሪ አሊሳ ገህማን ናቸው። ይህ የማይቀር ነው ይላሉ ሳይንቲስቶች። ተጽዕኖው ከደቃቆቹ የባህር አሳ ዝርያዎች ወደ ከባህር ጋር ወደ ተያያዘ ሕይወት፣ ከዚያም እያለ ወደ ቱሪዝም ሊያድግ ይችላል። የአየር ንብረትን አስመልክቶ ከመንግስት አካላት ጋር የሚሰሩት ማይክል ኦፍኒመር እንዲህ ይላሉ።
ባህር ውስጥ ያሉት ኮራል የተሰኙ ጥቃቅኖቹ ነፍሳት ጨርሰው ከጠፉበት ከደቡብ የፍሎሪዳ ግዛት አንስቶ እስከ ሜክሲኮ ዩክታን፣ ከዚያም በአብዛኛው የካሪቢያንና የፓሲፊክ አካባቢዎች ተገኝቼ ተመልክቻለሁ።
ምን ማድረግ ይቻላል? ባህር ላይ ወደሚበቅለው ሳር እንመለስ። የውቅያኖስ አሲዳማነት ፕሮግራም ዲሬክተር ሊቢ ጀዊት እንዲህ ይላሉ።
If you can promote the growth of seagrasses,
በባህር ውስጥ የሚበቅሉ ሳሮችን ካስተዋወቅን ውሃ ውስጥ ያሉት እንደ ኮራል ያሉ ነፍሳት በዙሪያቸው ሊያድጉ ይችላሉ። ትክክለኛ መፍትሄ ግን ዓለም ላይ ወደ አየር የሚለቀቀውን የካርቦን ልቀት መቀነስ ነው።
ለዓለም መሪዎች ትልቅ ችግር ቢሆንም እንደ ታድ ጃንስኪ የመሳሰሉትን ግን ከሚወስዷቸው ትናንሽ እርምጃዎች አላገዷቸውም። ጃንስኪ በቨርጂኒያ ኮመንዌልዝ ዩኒቨርሲቲ የኦይስተር ዝርያዎችን ለማቆየት ቅርፊቶቻቸውን እንደገና መላልሶ ስራ ላይ የሚውልበት ዘዴ የሚያፈላልገው ቡድን አባልና የፕሮግራሙ ዳይሬክተር ናቸው።
እነዚያ የኦይስተር ርጮች በሼል ወይም ቅርፊት ውስጥ ያድጋሉ። እነርሱን መልሶ በመፍጠር ፕሮግራም ውስጥ እንጨምራቸዋለን። ለኦይስተሮች መኖሪያ በመፍጠራችን ለሌሎችም ነፍሳት የመኖሪያ ሁኔታና አካባቢ ፈጠርን ማለት ነው።
ጀንስኪ ሂደቱን ከአውሮፓ፣ አውስትራሊያና ኤዥያ ለመጡ ባለሙያዎች ያብራራሉ። ባለሙያዎቹ የመጡት በዓለም አቀፍ የአየር ንብረት ለውጥ ውስጥ የኦይስተሮችን ድርሻ ለመመልከት ነው ብለዋል። አነስተኞቹ ኦይስተሮች ምናልባትም እንደተባሉት አነስተኞች ላይሆኑ ይችላሉ።
ደረጀ ደስታን አመሰግናለሁ። አድማጮች ፕሮግራማችንን ለናገባድ ነው። ከራዲዮ ውጪ በሳተላይት ለምትከታተሉ አድማጭ ተመልካቾቻችን አዲሱን የራዲዮ በቴሌቪዥን ፕሮግራማችንን አሁን በኢትዮ ሳት ላይ ታገኛላችሁ። በተመሳሳይም በማህበራዊ ሚዲያ ተብቁን። ሰላም ደናደሩ አሎራ ነኝ ያስተናገድኳችሁ።